Voice of America.
ጠቅላይ ሚኒስትር አብይ አህመድ ስልጣን ከተረከቡ ማግስት አንስቶ ሀገሪቱን ሰቅዞ ይዟት የነበረውን ውጥረት ለማርገብ ይመስላል ወደ ተለያዩ አካባቢዎች እየተጓዙ ህዝቡን በቀጥታ እያነጋገሩ ናቸው። ህዝቡም አንገብጋቢ የሚላቸውን ጥያቄዎች ይፈታሉ በሚል ተስፋ እያቀረበላቸው ነው። እሳቸውም ሀገሪቱ ከፍተኛ ችግሮች እንዳሏት ከማመን አልፈው አግዙኝና ተባብረን እያሉ ነው። ባለፈው ሳምንት ማብቂያ ላይም ተመሳሳይ በሆነ መንፈስ የሀገሪቱን የግል ባለሀብቶች በአዲስ አበባው የሸራተን ሆቴል ሰብስበው ማነጋገራቸው ይታወሳል። በዚያ መድረክ ላይ አንኳር አንኳር የተባሉ የሀገሪቱን ምጣኔ ሀብት እድገት የሚመለከቱ ወይም የምጣኔ ሀብት እድገት ማነቆ የተባሉ ክሎችና ከንግድና መዋለ ንዋይ ማህበረሰቡ ለጠቅላይ ሚኒስትሩ ቀርበዋል። የብሔራዊ ባንክ መመሪያና ፖሊሲ፣ የውጭ ምንዛሪ እጥረት፣ ኮንትሮባንድ፣ ሙስና፣ ያለመረጋጋት ወይም የሰላም ችግርና ሌሎችም ተጠቅሰዋል። ጠቅላይ ሚኒስትር አብይ ለተባሉት ለአንድ ሁለቱ የሀገሪቱ ችግሮች የሰጡትን መልስ እንዲገመግሙ የምጣኔ ሀብት ምሁራን እንጋብዘናል። ችግሮቹን ለዘለቄታ ያስወግዳሉ የሚሏቸውን ሀሳቦችም እንዲጠቁሙ ጠይቀናቸዋል። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። በቅድሚያም እንግዶቹ ራሳቸውን ያስተዋውቃሉ።
ወይዘሮ ትዝታ፣ እድሉን ስለሰጡን በጣም አመሰግናለሁ። በፈቃዱ ለገሰ ይባላለሁ። ቀደም ሲል አዲስ አበባ ዩኒቨርሲቲ አስተምር ነበር። 85/86 አንድ አርባችን ስንባረር አንዱ ነበርኩኝ። እንግዲህ ከዛ በኋላ ስራዬ ሁሉ ተባራሪ ነው። በተለያዩ ዩኒቨርሲቲዎች አሜሪካንም ሀገር አፍሪካ ውስጥ እያስተማርኩ ነው። ኤክስተርናል ኤግዛምነርም እየሆንኩ እየሰራሁ ነው። በዚህ ይብቃኝ።
በጣም ጥሩ። ፕሮፌሰር አቡ
በመጀመሪያ አመሰግናለሁ። ቀደም ሲል አዲስ አበባ ዩኒቨርሲቲ አስተምር ነበር። ከ2002 በኋላ እዚህ ያስተናገር የሚገኘው የዩኒቨርሲቲ ኦፍ ኩባ የልማት ምጣኔ ሀብትና የኢንተርናሽናል ፋይናንስ የሚል እያስተማርኩና እየተመራመርኩ እገኛለሁ።
ስለ ትብብራችሁ አስቀድሜ አመሰግናለሁ። ፕሮፌሰር አቡ የፕሮፌሰር በፍቃዱ ደግፌ ተማሪ እንደነበሩ ነግረውኛል። መምህርና የቀድሞ ተማሪው በአንድ መድረክ ለማቅረብ በመቻላችን እኔ ደስ ብሎኛል። ሁለታችሁም የልማት ነክ የኢኮኖሚ ምሁራን ስለሆናችሁ ነው እንግዲህ ዛሬ የጋበዝናችሁ። ወደ ፕሮግራሙ እንግባና ባለፈው ሳምንት ፍጻሜ ጠቅላይ ሚኒስትር አብይ አህመድ ከንግድ ማህበረሰብ መሪዎች ጋር በተወያዩበት ጊዜ ከተነሱት አበይት ስለተባሉ ችግሮች እንዲሁም ጠቅላይ ሚኒስትሩ ስለነዚህ ችግሮች የሰጧቸውን መልሶች ነው ማሰማችሁ። ከዚያ በኋላ እንግዲህ ወደ መልሳችሁ እናልፋለን። አሁን የመጀመሪያውን ላሰማችሁ።
ኮንትሮባንድ ሌላ ወሳኝ ችግር። ኮንትሮባንድ ማለት የዕቃ ብቻ አይደለም፣ የዶላር ኮንትሮባንድ። እነዚህ ሁሉ ተደምሮ ነው ሀርድ ከረንሲ የሚባለው እንጂ እናንተ እንዳላችሁት የናሽናል ባንክ ፖሊሲ መመሪያ ብቻ አይደለም። በእኛ በኩል የምናስተካክላቸው በጣም በርካታ ነገሮች አሉ። የምናመጣበት መንገድ፣ የምናከፋፍልበት መንገድ፣ የብላክ ማርኬት መናኸሪያ እዚህ ኢትዮጵያ ሆቴል ጀርባ መሆኑን እያወቅን ዝም ብለን ያየንበት መንገድ፣ እነዚህ ይቀየራሉ። ኮንትሮባንድ ማከማቻዎች ይቀየራሉ። ግን የእኛ ብቻ ጥረት ሙሉ ስለማይሆን ሙሉ ፒክቸሩን አይታችሁ እንድትተባበሩ ያን ስናደርግ በዛ ሴክተር ያለውን ችግር እየቀረፍ እንደምንሄድ ለማሳሰብ ነው። የሀርድ ከረንሲ ችግር አለ ብቻ ሳይሆን ብዙዎቻችሁን አፒል ማድረግ የምፈልገው ዱባይ እስከመጣችሁ እንድትመልሱ ነው። ችግር አለብን በጣም።
እንግዲህ ሰምታችኋል፣ ብዙ ነገር ነው ያነሱት። የውጭ ምንዛሬ ችግር፣ የኮንትሮባንድ ችግር፣ ብላክ ማርኬት አገሪቷን ችግር ውስጥ እንደ ከተታት ነው የሚናገሩትና እስቲ በውጭ ምንዛሬው እንጀምር። ከዶክተር በፍቃዱ ደግፌ ብንጀምር አይሻልም? ሀገር ውስጥ ስላሉ
በጣም አመሰግናለሁ ወይዘሮ ፍጌታ። የዚህ የውጭ ምንዛሬ ችግር በጣም ስር የሰደደ ነው። በቅርብ ጊዜም ደግሞ ይቀረፋል ብዬ ለማሰብ በእውነት በጣም ያስቸግረኛል። ችግሩ ከምንድን ነው እና በቂ አናመርትም እና በቂ ወደ ውጭ ሸጠን ስናበቃ በበቂ የውጭ ምንዛሬ አናገኝም። ሁለተኛ ያንን የምናገኘውን ደግሞ በቅጡ ሀገርንና ጊዜ በሚጠቅም መንገድ አይደለም የምንጠቀምበት። ሪሊ ይህንን በደንብ ለመረዳት ወደኋላ ሄደን ስርዓቱን ማየት አለብን። ስርዓቱ የኢህአዴግ ስርዓት ምን አይነት እና ከዛ ስርዓት ውስጥ በውጭ ምንዛሬው ላይ ምን ድምታ አለው በሚል በአጠቃላይ እንደምታውቁት ስርዓት ሁለት አይነት፣ አንዱ በአጠቃላይ የህግ የበላይነት የሰፈነበት አለ፣ ሁለተኛ የሰው የበላይነት የሰፈነበት አለ። አሁን ወደ ሀብታም የሆኑት ሰዎች እንዴት ነው ሀብታም የሆኑት ብለን እነዚህ ሁለት ስርዓቶች ውስጥ ብናይ የህግ የበላይነት በሰፈነበት ሀገር ጥሮ ግሮ የሚያገኘውን ሀብት በማካበት ነው እንግዲህ ሀብታም የሚሆነው። የሰው የበላይነት ባለበት ደግሞ ያው በዘረፋ በንጥቂያ ነው ሀብት እንደዚህ አይነት ነገር ነው። ይህምን አሁን ወደ እኛ ሀገር ሲመጣ ምን አይነት ሀብታም ያለን ብለን በምናስብበት ጊዜ ያለው ስርዓት በህግ የበላይነት ሳይሆን በሰው የበላይነት የሚተዳደር በመሆኑ ሀብታሙም በዛው መሰረት ነው እንግዲህ የመጣው። አሁን እንደዚህ አይነቶቹ ሀብታሞች የሚያገኙትን ሀብት ምንድን ነው የሚያደርጉበት ነው። እና እንግዲህ ሀብታምን ደግሞ በምናይበት ጊዜ ይሄ አገራዊ ሀብታም የሚባል አለ እና ደግሞ አገራዊ ሀብታም ያልሆነ አለ። ስለዚህ በዘረፋውን ህገወጥ በሆነ መንገድ ሀብታም የሆነው ሀብቱን እዚህ አርገ ሀገር አስቀምጠ ሲያበቃ ሊሉ ሀገር እንዲያበለጽግ የሚፈልግ አይነት አይመስለኝም። አይደለም የመምሰል ነገር ሳይሆን እና በዛ ምክንያት ነው እንግዲህ የውጭ ምንዛሪው ችግር ያለ የማጭበርበሩ በከፍተኛ ዋጋ ሰጦ በዝቅተኛ ዋጋ ነው ሸኩት ብሎ ባለስልጣናት መናገሩ፣ ከውጭ በሚገዛበት ጊዜ ደግሞ ከፍተኛ ዋጋ ያለውን ዝቅ እያደረገ በኢንቮይሲንግ በኩል፣ ሁለተኛ ደግሞ ሀገራዊ ባለሀብትን ባለመሆኑ አንዱ በህጋዊ መንገድ የውጭ ምንዛሪ የሚያገኝበት መንገድ ካለ በዚ ያደርጋል፣ ካለበዚያ ብላክ ማርኬት ውስጥ ይገባል። እንግዲህ ዋናው ትልቁ ችግራችን ብላክ ማርኬትን የሚያመደው እንደዚህ አይነት ነበር። እዚህ ብቻ አይደለም እንግዲህ ብላክ ማርኬት እንትን የሚለው የውጭ ምንዛሪ በጣም እጥረት በጣም ስላለ በእውነት ለአንዳንድ ነገሮች ለምሳሌ ለሕክምና ወደ ውጭ ሀገርም ለመሄድ ገንዘብ የሚፈልጉ ሰዎች ከባንኮች ገንዘብ ማግኘት ዛሬ በጭራሽ አይቻልም። እና በዛ መሰረት እንግዲህ አንዴ ለአንዳንድ ነገር እንኳን የሚሆን ገንዘብ ለማግኘት ወደ ብላክ ማርኬት ሊሄዳቸው አይቀርም። እና የእነኚህ ሁሉ ጥቅም ነው። ግን ዋናው ነገር ብሔራዊ ባለሀብት በሌለበት ሀገር ትልቁ ችግር ሀገር ውስጥ ሀብትን ለማስቀመጥ እና ሀብትን ሊጠቀሙበት ያለው ፍላጎት ዝቅተኛ ስለሚሆን ወደ ውጭ የማሸሹ ነገር ነው እንግዲህ ትልቁ የዘመን ችግር ያመጣል።
ጥሩ። ዶክተር በፍቃዱ ደግፌ፣ ዶክተር አቡ እንግዲህ የውጭ ምንዛሪ እንዳይገባ ዳያስፖራ ወይንም ይሄ ከኢትዮጵያ ውጭ የሚኖረው በተለይም በአሜሪካና በካናዳ የተቀናጀ ዘመቻ አለ ውጭ ምንዛሪ እንዳይገባ። እሱንም አክላችሁ ጠቅላይ ሚኒስትሩ የሚሉት ምንድን ነው? አዎ ጥረት አለብን፣ ውጭ ገንዘባቸውን የሚያስቀምጡ ባለሀብቶች ይመልሱ፣ ዳያስፖራም ደግሞ ጫና እያደረገ መሆኑን የተናገሩበታልና ፕሮፌሰር አቡ ይሄንን ቢመለከቱ።
በመጀመሪያ ደረጃ ውጭ ምንዛሪ ግኝትና አጠቃቀምን በተመለከተ ከውጭ ንግድ፣ ከመዋለ ንዋይ ፍሰት እና ከብድርም ከዛም በተጨማሪ ደግሞ አሁን ከፍተኛ ፍሰት ያለው ከሬሚታንስ ወይንም ከውጭ የሀዋላ የሚመጣው ገንዘብ ነው ኢትዮጵያ የምታገኘው። ይሄ እንደተጠበቀ ሆኖ ግን የውጭ ምንዛሬ እጥረቱን ያመጣው የውጭ ንግዱ ብቻ ሳይሆን የአገሪቱ የኢኮኖሚ ሁኔታ ነው። መጀመሪያ ደረጃ አገሪቱ ለኢንቨስትመንት የሚሆን ለጠቀሜታ የሚያስፈልጋትን ቁሳቁስ የማምረት አቅም የላት። ያ እንግዲህ የሚያመለክተው ስር የሰደደ የልማት ችግር አለ። እሱን ስንፈታ ነው የውጭ ምንዛሬ እጥረቱንም ልንፈታ የምንችለው በረጅም ጊዜ ማለት ነው። በአጭር ጊዜ ግን አሁን ከጠቅላይ ሚኒስትሩም የሰማነው ምንድን ነው? ውጭ የተደበቀን ገንዘብ መልሱ የሚል አካሄድ ነው ያለው። ይሄንን ግን ለመፍታት እንዲቻል መጀመሪያ ደረጃ ኢኮኖሚ ለምንድን ነው ሀገር ውስጥ ለፍጆታ እንኳን የሚሆን ምርት ማምረት ያልተቻለው የሚለውን በደንብ አስቦ መፍታት ያስፈልጋል። የፖሊሲ ለውጥ ማድረግ ያስፈልጋል። የአመለካከት ለውጥም ይጠይቃል። ይሄ እንግዲህ በአጭር ጊዜ ውስጥ የሚፈታ ጉዳይ አይደለም። በመጀመሪያ ደረጃ ጠቅላይ ሚኒስትሩ ይህንን ጉዳይ አንገብጋቢ ጉዳይ ነው ብለው ከተለያየ የማህበረሰቡ ክፍል ለመወያየት መዘጋጀታቸው ራሱ ትልቅ ነገር ነው። እስካሁን ከተደረጉት አቀራረቦች የተለየ ነው። በዛም ሊመሰገን ይገባል። ሁለተኛው ግን ከዚህም መሄድ ያለበት ምንድን ነው፣ የእነኚህ ችግሮች ምንጭ ምንድን ነው የሚለውን በደንብ ተጠንቶ ምክንያታዊ ትንተና ተደርጎበት የሚመለስ እንጂ የውጭ ምንዛሬ የሚሸጡ ወይ እዛ ንግድ ላይ ያሉን ሰዎች በማባረር የሚመለስ የለም። ለምንድን ነው? ለምሳሌ አሁን አንድ ሰው ከውጭ ሀገር ወደ ሀገር ውስጥ በሚልክበት ጊዜ ጥቁር ገበያ ላይ 35-40 ብር የሆነ ምንዛሬ ባለበት ለምንድን ነው 27 ብር የሚሸጠው የሚል ጥያቄ አለ። ይሄ እንግዲህ የሚያሳየው ምንድን ነው? ከአንድ ዶላር ላይ እስከ 25% ቀረጥ እንደመክፈል እኮ እንደማለት ነው። ይሄ ሲሆን ዶላር ያለው ሰው ወደ ብር መመንዘሩን እንደገና ማየት ይጀምራል። ብር ያለው ደግሞ በግልባጩ በዶላር ማስቀመጥን ይፈልጋል። ያንን መፍታት የምንችለው ኢትዮጵያ ወደ ሌሎች ሀገሮች እየሸጠች የምታገኘው ፎሬን ኤክስቼንጅ ግኝቷን ስትጀምር አገር ውስጥ ያለው ምርት ብዙዎቹን ፍላጎታችንን ሲያሟላ የምናገኘውን ተጨማሪ ውጭ ምንዛሬ ለኢንቨስትመንት ካፒታል ጉድስ ለማስገባት ሀገር ውስጥ የማይመረቱ ካፒታል ጉድስን የማስገባት ስራ ላይ ካዋል ነው ብዙ ነገሮች መሻሻል ይጀምራል። አንዱ እንግዲህ ምንድን ነው ጥቁር ገበያን እንደ መጥፎ ከማየት ይልቅ የመረጃ ምንጭ አድርገን ልንጠቀምበት እንችላለን። አንድ ሰው ጥቁር ገበያ የሚሄደው አንድም ከባንኮች ማግኘት ስላልቻለ ነው ወይም የዋጋ መዛባት ስለሚመለከት። እሱን ለመፍታት የሚያስችለው በመጀመሪያ ደረጃ ጥቁር ገበያ ላይ እንደዛ ብር ረክሶ የሚሸጥበት ምክንያት አንደኛም የብር የመግዛት አቅሙ መውደቁ ነው እና እሱን ለመፍታት የሚያስችለው ኢኮኖሚው ራሱ ያለበትን ችግሮች መፍታት ስንችል ነው። ይህንን እንግዲህ በአጭር ጊዜ መፍታት አይቻልም። አገር ውስጥ ፍላጎቱ ያላቸው ስልጠናውን ያላቸው ምጣኔ ሀብት ባለሙያዎች ከነሱ ጋር ተከን ባለ መልኩ የዚህ ችግር ምንጭ ምንድን ነው ብለው መነጋገር መወያየት መቻል አለባቸው። እስካሁን እኔ እንደምመለከተው ከሆነ እነኚህ ሰዎች እንዲሉትም ሀሳብ የሚሰሩትም ሪሰርች ተገፍቶ ነው ያለው። ማንም ስራ ብሎ እያዳመጣቸው አይደለም ያለው። ሁለተኛው ነው ጠቅላይ ሚኒስትሩ ከእሳቸው ጋር አብሮ የለውጥ ሀሳብን አካሄድን እዳር ለማድረስ የተዘጋጀ ከድርጅታቸው የሚሆን ከግንባሩ እያየን አይደለም ያለ ነው አሁን እና የእሳቸው ድምፅ ብቻ ነው የሚሰማው።